ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው።
እግዚአብሔር አሁን ባላችሁበት ቦታ ይወዳችኋል። ቆንጆ ናችሁ ብሎ ያስባል። ቀልደኞች ናችሁ ብሎ ያስባል። የተወሰኑ ጉድለታችሁን ይወደዋል። እናንተ ሊያሳስባችሁ የሚገባው በመንፈሳዊ ሕይወታችሁ ማደጋችሁን ብቻ ነው። የዛሬው ትምህርት ኃይለኛ እንዲሆንና ቤታችሁ ስትሄዱ እንዲጠቅማችሁ እጸልያለሁ። በሕይወታችሁ ውስጥ ያለባችሁን ችግሮች ለመጋፈጥ ዝግጁ ያደርጋችኋል። ነገር ግን እናንተ እንደምታደርጉት ሳይሆን ኢየሱስ ክርስቶስ እንደሚያደርገው አድርጉ። ዛሬ ከሰዓት እንዴት ጊዜያችንን ማባከን እንደሌለብን እናወራለን። ታውቁ አይደል ብዙ ጊዜ የለንም። እድሜያችሁ በጨመረ ቁጥር ስለ ጊዜ ያላችሁ አስተሳሰብ ይቀየራል። የሕይወታችሁን 3/4 ወይም ግማሽ በኖራችሁ ጊዜ እናንተ ጊዜያችሁን ማባከን የማትፈልጉበት ወቅት ይመጣል። ማድረግ እየፈለጋችሁ ያላደረጋችሁት ነገር ካለ እሱም ማድረግ ትፈልጋላችሁ፣ ግን ጊዜያችሁን ማባከን አትፈልጉም። ይህንን ልነግራችሁ ፈልጋለሁ። ጊዜያችሁን መቼም አታባክኑም። በ20ዎቹም በ30ዎቹም እድሜያችሁ በጨመረ ቁጥር ጊዜያችሁ በጣም አስፈላጊ እየሆነ ይመጣል። አሁን 20 ዓመታችሁ ሊሆን ይችላል፣ ግን የሆነ ቀን 70 እና 80 ትሆናላችሁ። እና እሱ የሚሆነው ከምታስቡት በላይ በፍጥነት ነው። እና ጊዜያችን ውድ የሆነ ስጦታ ነው ብዬ አምናለሁ። እና ጊዜያችሁን ወይ ታባክኑታላችሁ፣ አለበለዚያ ትጠቀሙታላችሁ። ጊዜያችሁ እንደፈለጋችሁ ካሳለፋችሁ መቼም መልሳችሁ አታገኙትም። አሁን በደንብ እንድታስቡ ፈልጋለሁ። 1 ሰዓት ወይም 1 ሳምንት ወይም የፈለጋችሁት ጊዜ 3 ቀኖችን ተናዳችሁ ካሳለፋችሁ እነዛን 3 ቀኖች ሙሉ በሙሉ አባክናችኋል። እነዛን ቀኖች መቼም መልሳችሁ አታገኟቸው፣ መቼም ቢሆን። ዴቭ እና እኔ በተጋባን ጊዜ እኔ በጣም ከቁጥጥር ውጭ የሆነ ንዴት ነበረብኝ አስታውሳለሁ። ብዙ ጊዜ በጣም እናደድ ነበር። እኔ ያደግኩት እንደዛ ነው። አባቴ ነገሮችን ያደርግ የነበረው እንደዛ ነው። የሚፈልገውን ነገር እስኪያገኝ ድረስ ተናዶ ይቆይ ነበር። ስለዛ እኔም ያደረግኩት እንደዛ ነው። እናም አንድ ቀን ዴቭ የነገረኝ ነገር አልረሳውም። ኢየሱስ ክርስቶስ ዛሬ ቢመጣ እና የሕይወትሽን የመጨረሻ ቀን እንዲተናደሽ በማሳለፍሽ አታፍሪም? እሱም ቆመ ብዬ እንዳስብ አደረገኝ። ጊዜያችንን የሚያባክኑ በጣም ብዙ ነገሮችን እናደርጋለን፣ ምንም ጥቅም የላቸው። ስለ ተወሰኑ ነገሮችን አወራላችኋለሁና እናንተም የምታውቁት በጣም ብዙ ነገሮች እንዳሉ እርግጠኛ ነኝ። ነገር ግን ጊዜያችንን ከማባከን ይልቅ በአግባቡ ለመጠቀም ቃል ብንገባስ? ምክንያቱም በሕይወታችን መጨረሻ ላይ ስንደርስ ወደኋላ እየተመለከትን መጸጸት አንፈልግም። እንደማስበው ከሆነ በሕይወታችን ከሚፈጠሩ ነገሮች በጣም አሳዛኙ ነገር ነው። ምክንያቱም ወደኋላ ተመልሰን ማድረግ ያለብንን ነገር ለማድረግ ጊዜው አልፏል። ስለዛ ሕይወታችሁን ስለኖራችሁበት መንገድ በጣም ትጸጸታላችሁ። ስለዚህ በመጀመሪያ ጊዜያችንን የምናባክንበት መንገድ መጽሐፍ ቅዱስ የሞተ ሥራ የሚለው ነገር ነው። አሁን እግዚአብሔር ጥሩ ነገር እንድንሰራ ይፈልጋል። የሞቱ ሥራዎችን እንድናስወግድ ይፈልጋል። ስለዚህ የሞቱ ሥራዎች ምን ማለት ነው? የሞተ ሥራ ማለት እግዚአብሔር ብቻ መስራት የሚችለው ነገር ለመስራት ስንሞክር ነው። እግዚአብሔር ብቻ ማድረግ የሚችለውን ነገር እናንተ ለማድረግ ስትሞክሩ እንዴት ከባድ እንደሆነ ታውቃላችሁ? የሆነ ነገር ለማድረግ በደንብ ስትሞክሩ በሁሉም ነገር በጣም ብዙ ችግር ላይ ትወድቃላችሁ። እንደዚህ አይነት ነገር ያጋጠመው ሰው አለ? ይህንን ነገር በግልጹ በአብርሃምና በሳራ ላይ እናያለን። ልጅ መውለድ ሲፈልጉ እግዚአብሔር ቃል ገብቶላቸው ነበር። እሱን ያለ እግዚአብሔር ለማሳካት መሞከር በጣም የሚከብድ ነገር ነው። ምክንያቱም ሁለቱም ልጅ ከሚወለድበት ዓመት በላይ ነበሩ። አብርሃም 100 ዓመቱ ነበር። ሳራ የእሱ ዕድሜ አካባቢ ነበረች። ልጅ የመውለጃ ዕድሜያቸው አልፏል። እና የራሳቸው ልጆች አልነበራቸውም። እግዚአብሔር ልጅ እንደሚኖራቸው ቃል ገብቶላቸው ነበር። ነገር ግን መጠበቅ ሰለቻቸው። መጠበቅ የሰለቸው ሰው አለ? ስለዚህ መጠበቅ ሲሰለቻቸው አንድ ሀሳብ መጣላቸው። ማለቴ ሳራ ሀሳቡን አመጣች። ስለተከተላት አብርሃምም እንደሷ እኩል ጥፋተኛ ነው። አንዳንድ ጊዜ ሴቶችን መከተል አለባችሁ፣ ነገር ግን አንዳንዴ እንቢ ማለት አለባችሁ። ምክንያቱም አንዳንድ ጊዜ በጣም ስሜታዊ እንሆናለን እና እንደማስበው የሆነ ቀን ሳራ መጠበቅ ሰለቻትና አንድ ሀሳብ መጣላት። ሀሳቡ ምን እንደሆነ ታውቃላችሁ? እንደዚህ የምትሉት ሀሳብ ነው። የማደርገው ይሄንን ነው እና በደንብ ይሰራል። ያን ጊዜ እንላለን እግዚአብሔር እንዳደርግ የሚፈልገው እሱን ነው። እግዚአብሔር በሀሳባችን ያናግረናል፣ ነገር ግን ሀሳባችሁ በሙሉ የእግዚአብሔር አይደለም። አንዳንድ ጊዜ በጭንቅላታችሁ የሚመጣውን የመጀመሪያውን ነገር ከማድረጋችሁ በፊት ትንሽ መጠበቅና በደንብ መጸለይ አለባችሁ። አንድ ብሩህ ሀሳብ ነበራት፣ ባሏን ለሰራተኛዋ ለመስጠት እና እሷ ሁለተኛው ሚስቱ እንድትሆን ማድረግ። ይሄ የማይሆን ሀሳብ እንደሆነ ስንቶቻችሁ ታውቃላችሁ? እሺ፣ ይህ ሀሳብ ገና ከመጀመሩ በፊት ችግር እንዳለው በግልጽ ይታያል። እና እሷ ልጅ መውለድ ትችላለች። ስለዚህ ባለቤቷ ከሰራተኛዋ ወሲብ እንድትፈጽም ፈለገች። ሰራተኛዋ አርግዛ ልጅ ከወለደች በኋላ እሷ ልጁን ትወስደዋለች። ማለቴ አብርሃም እሷ ያለችውን ሰማ እና አደረገው። እና ወዲያው እሷ ረገዘች። እሷ እንዳረገዘች ለሳራ መጥፎ ባህሪ ማሳየት ጀመረች። ነነነነነ እኔ አርግዣለሁ እና አንቺ አላረገሽም። ልክ እንደዚህ እንዳለቻት እርግጠኛ አይደለውም፣ ነገር ግን መጥፎ ባህሪ ያሳየቻት። ከዛን አጋር መጥፎ ባህሪ ስላላት ሳራ በጣም ተናደደች። ልጁን ወለደችና ከዛም በኋላ ሳራ እና እሷ ሊስማሙ ምንም አልቻሉም። ሳራ ወደ አብርሃም ሄደችና አጋርን ባህሪዋ እንድታስተካክል እንዲነግራት ነገረችው። እሱም እሱ የአንቺው ችግር ነው አንቺው ጨርሽው አላት። እሷም አንተ አድርጓ አለችው። እሷ እሱን ወቀሰችው፣ እሱም እሷን ወቀሳት እና ይህ ነገር በመካከላቸው በጣም ትልቅ ችግር ፈጠረ። አሁን ታሪካቸውን ስናነብ እንዴት ሞኝ የነበሩ እንላለን። ነገር ግን በየቀኑ ስንቶቻችን ተመሳሳይ ነገሮችን እናደርጋለን? የሆነ ነገር ስንፈልግ እሱን ለማሳካት በጣም ብዙ አይነት መንገዶችን እንፈልጋለን። ሁሉም የእግዚአብሔር መንገዶች እንደሆኑ እናስባለን። የሞተ ስራ ማለት የማይሰሩ ስራዎች ማለት ነው። በመጽሐፍ ቅዱስ ላይ የስጋችን ስራ የሚለውን ነገር ማወቅ ችያለሁ። ምናልባት ሁሉ ጊዜ ላላውቀው እችላለሁ። ምናልባት ማወቅ ባለብኝ ፍጥነት አላወቅኩትም። ነገር ግን ብዙ ጊዜ ለስጋችሁ ስትሰሩ በጣም ትሰላቻላችሁ፣ ምክንያቱም አይሰሩም። እየገፋችሁ ያላችሁ ይመስላችኋል። እየገፋችሁ ሁልጊዜ የማይሰሩ ነገሮች እንዲሰሩ ለማድረግ ትሞክራላችሁ። ምሳሌ ልስጣችሁ። ያገባችሁትን ሰው ለመቀየር ሞክራችሁ ታውቃላችሁ? እንዴት እየሰራላችሁ ነው? በጣም ያናድዳል፣ ምክንያቱም አሁን እያደረጉ ያሉት ነገር እንዲያደርጉ አትፈልጉም፣ ወይም እነሱ እንዲያደርጉት የምትፈልጉትን አያደርጉትም። ስለዚህ ከእናንተ ጋር እንዲስማሙ ብዙ ነገሮች ታደርጋላችሁ፣ ወይም ሀሳባቸው እንዲቀይሩ ታደርጋላችሁ እና ሁልጊዜ መጨቃጨቅ ነው። እንደሚመስለኝ ከሆነ እነሱን ለመቀየር በሞከራችሁ ጊዜ ይብስባቸዋል። ሰዎች የሆነ ነገር እንዲያደርጉ መገደድ አይፈልጉም። ማንም ሰው እንዲቆጣጠራቸው አይፈልጉም። እውነቱን ለመናገር ልባቸው እስካልተቀየረ ድረስ ብዙ ጊዜ የሚቆይ ምንም አይነት ለውጥ የለም እና ልባችሁን የሚቀይረው እግዚአብሔር ብቻ ነው። ስለዚህ ሰዎችን የሚቀይረው እግዚአብሔር ብቻ ነው። እስካሁን ካላወቃችሁ ሁላችንም የተለያየን ሰዎች ነን። እዚህ ብዙዎቻችሁ አግብታችኋል። አገባችሁ ማለት ከእናንተ ተቃራኒ ከሆነ ሰው ጋር ተጋብታችኋል ማለት ነው። አሜን። እንደ እኔና ዴቭ በምድር ላይ ፍጹም ተቃራኒ ሰዎች የሉም። ነገር ግን እኔና ዴቭ ለ51 ዓመታት ተጋብተን ቆይተናል። አሁን ይሄ ነገር እንዲሰራ በየጊዜው የተለያዩ ውሳኔዎችን ወስነናል እና ሁለታችንም ከጊዜ በኋላ በልባችን ማናችንንም ላለመቀየር ተስማምተናል። በጣም ረጅም ጋብቻ እንዲኖራችሁ ከፈለጋችሁ በቤታችሁ ውስጥ ሰላም ሊኖራችሁ ይገባል። ወደ ቤታችሁ ሂዱ እና ያገባችሁትን ሰው ለመቀየር መሞከራችሁን አቁሙ። ያልኩት ወደ ቤታችሁ ሂዱ እና እኔ በጣም ችኩል ነኝ እና ዴቭ በጣም ረጋ ያለ ሰው ነው። እስቲ ትንሽ እንቆይና እንይላል። እኔ መቆየትና መጠበቅ አልፈልግም። ብዙ ጊዜ አንተ ከእግዚአብሔር 9 ኪሎ ሜትር ወደ ኋላ ነህ እለዋለሁ እና እሱ አንቺ ከእግዚአብሔር 9 ኪሎ ሜትር ወደፊት ነሽ ይለኛል። ነገር ግን ተመልከቱ፣ ከእናንተ በጣም ከተለዩ ሰዎች ጋር የምትጋቡት ምክንያት በአንድ ላይ መስራት ከተማራችሁ እርስ በራሳችሁ ከችግር ትጣበቃላችሁ። አሜን። ብዙ ጊዜ የሚሆነው ነገር ሁለት ሰዎች ይጋቡና ወይም ሁለት ጓደኞች ግንኙነት ይጀምሩና ወይም ከልጆቻችሁ ጋር ሊሆን ይችላል። ሁሉም ሰዎች እንደናንተ ለማድረግ ትሞክራላችሁ እና ያ ሞኝነት ነው። ምክንያቱም ብዙ ጊዜ ራሳችሁን እንኳን አትወዱም እና ሁሉም ሰዎች እንደናንተ እንዲሆኑ ትሞክራላችሁ። እንደዛ ስላደረጋችሁ አሁንም ከምትወዷቸው አስበልጣችሁ አትወዷቸውም። ሁላችንም ልዩ ነን። ሌላ ሰው መሆን አትችሉም። ስለዚህ ራሳችሁን ለማሻሻል ብትሞክሩ ይሻላል። እግዚአብሔር ራሳችሁን ከመሆን ውጭ ሌላ ሰው እንድትሆኑ አይረዳችሁም። እንደዛ ብቻ አይደለም፣ ራሳችሁን መውደድና ማበረታታት አለባችሁ። ድክመታችሁ ላይ ብቻ ማተኮር የለባችሁም። ጥንካሬያችሁን ተመልከቱና እግዚአብሔር በምድር ላይ እንዲጠቀመው ፍቀዱ። ልጆቻችሁን እናንተ እንዲሆኑ የምትፈልጉትን ነገር እንዲሆኑ ማስገደድ ስታቆሙ፣ ስሙኝ፣ ብዙ ጊዜ ያልተሳካውን ህልማችንን በልጆቻችን መኖር እንፈልጋለን። እኛ ማድረግ የምንፈልገውን ነገሮች እንዲያደርጉ እንፈልጋለን እና በመጨረሻ የሚሆነው ነገር እነሱ እናንተን ይጠሏችኋል። ከእናንተ ጋር ምንም አይነት ግንኙነት እንዲኖራቸው ላይፈልጉ ይችላሉ። ምክንያቱም ሁሉም ሰው የራሱን ውሳኔ መወሰን ይፈልጋል። መጽሐፍ ቅዱስ እንዲህ ይላል፣ ልጅ የሚሄድበትን መንገድ አስተምረው እና አዲሱ መደበኛ ትርጉም እንደ ራሱ ፍላጎት ወይም ስብዕና ይላል። ልጆቻችሁን እግዚአብሔር በሚፈልገው መንገድ እንጂ እናንተ በምትፈልጉበት መንገድ አታስተምሯቸው። አራት ልጆችን አሳድጌያለሁ እና እነሱም እኔም በሕይወት አለን። ነገር ግን የምነግራችሁ ነገር ሁሉንም ልጆች ሳሳድግ በአንድ ወቅት እንደዚህ አድገው ደህና ደረጃ የሚደርሱ አይመስለኝም ነበር። በተለይ አንዷ ልጄ በጣም ዝርክርክ ያልተደራጀች ነበረች። በጣም ትረሳለችና ኃላፊነት አትወስድም። እውነቱን ለመናገር ቤቱን ለቃ በወጣች ቁጥር ራሷን ትረሳና የት እንዳለች ይጠፋባታል እላለሁ። አሁን በጣም አስቂኙ ነገር ይችኛዋ ልጅ ትልቋ ልጄ ናት እና ስሟ ሎራ ይባላል። አሁን ለራሷ ስም ሰጥታ ራሷን አስተዳዳሪ ብላ ትጠራለች፣ ምክንያቱም የኔን ሕይወት ታስተዳድራለች። ክፍያዎችን በሙሉ ትከፍላለች። መገዛት ያለባቸውን ነገሮች ትገዛለች። ለእኔ በጣም ብዙ ነገሮችን ትሰራለች እና በጣም ምርጥ ስራ ትሰራለች። እሷና እኔ በቅርቡ እያወራን ነበር እና እንዲህ አለች፣ ታውቂያለሽ፣ ለእኔ ራሱ ይህንን ሁሉ ኃላፊነቶች መውሰድና እግዚአብሔር ይህን እንዳደርግ መምረጡ በሕይወቴ እንዳድግና ለራሴ ጥሩ አመለካከት እንዲኖረኝ አድርጎኛል። ተስፋ የማትቆርጡ ከሆነና ነገሮችን ለመሞከር ዝግጁ ከሆናችሁ በምታደርጉት ነገር በጣም ትደነቃላችሁ። በምታደርጉት ነገር በጣም ትደነቃላችሁ። በምንም ተአምር እሷ እኔን ታግዘኛለች ብዬ አስቤ እንኳን አላውቅም። ራሷን ራሱ የምትንከባከብ አይመስለኝም ነበር። ስለዚህ አሁን የምነግራችሁ በልጆቻችሁ ላይ ተስፋ አትቁረጡ። አሁን የትም ቦታ ቢሆኑ ነገሮች ይስተካከላሉ። አሜን። በሕይወታችሁ መደሰት ከፈለጋችሁ አሁን የምነግራችሁን ስሙኝ። ሰዎች እናንተ በምትፈልጉበት ቦታ ሳይሆን እነሱ ባሉበት ቦታ መውደድ አለባችሁ። ያልኩትን ሰማችሁ? ሰዎች እናንተ በምትፈልጉበት ሳይሆን እነሱ ባሉበት ቦታ መውደድ አለባችሁ። ኢየሱስ ክርስቶስ የሚያደርግልን ያንን ነው። ባለንበት ቦታ መጥቶ ያገኘናል። እሱ ባለንበት ቦታ ይወደናል፣ ምክንያቱም የእሱ ፍቅር ፍጹም ነው። እሱ እንድንሆን የሚፈልገው ነገር በመሆን እንመልስለታለን። ሰዎች እንዲቀየሩ በየጊዜው ከማስገደድ ይልቅ ለሰዎች ተገቢውን ፍቅርና ክብር ከሰጣችሁ ለእናንተ የምትፈልጉትን ነገር ለማድረግ ፈቃደኛ ይሆናሉ። ሌላ ትልቅየው ነገር ለስጋችን መስራት የምለው ነገር ነው፣ ራሳችሁን ለመቀየር መሞከር ነው። አሁን ይሄ ትንሽ እንግዳ ሊሆንባችሁ ይችላል፣ ምክንያቱም እንዲህ አድርጉ፣ ያንን ነገር አድርጉ እየተባለ ሲሰበክ ትሰማላችሁ። መንፈሳዊ ኑሮ መኖር አለባችሁ እያልኩ እየነገርኳችሁ ነበር። ሰዎችን መርዳት እንዳለባችሁ እየነገርኳችሁ ነበር፣ እና ሁሉም እውነት ናቸው። ነገር ግን ችግሩ ይሄ ነው። ቤታችሁ ሄዳችሁ እግዚአብሔርን ስታስገቡ ያንን ለማድረግ ከሞከራችሁ መቼም ስኬታማ አትሆኑም። የስጋችን ስራ ማለት እግዚአብሔር አቅጣጫውን ሳያሳየን የሆነ ነገር በሕይወታችን ለማድረግ ያቀድነው ቅድ ነው፣ ወይም እግዚአብሔር እንድንሰራው የመራን ነገር ሲሆን ያለ እግዚአብሔር እርዳታ ለማድረግ ስንሞክር ማለት ነው። የሆነ ነገር በማድረግ ምንም ያህል ስኬታማ ብንሆን ያንን ነገር ደግማችሁ ለማድረግ የእግዚአብሔር እርዳታ ያስፈልጋቸዋል። በጣም ብዙ ጊዜ ሰብኬያለሁ። ከጀርባ ቁጭ ብዬ እያሰብኩ ነበርና ጮክ ብዬ በሕይወቴ በጣም ብዙ ጊዜ ሰብኬያለሁ። ማለቴ ይህንን ለ42 ዓመታት እያደረግኩ ነበርና እንደምታውቁት ይሄ የመጀመሪያ አይደለም። ነገር ግን ቃል የምገባላችሁ እግዚአብሔር እንዲረዳኝ ሳልጠይቀው ወደዚህ አልመጣሁም። እግዚአብሔር ላይ ሳልደገፍ ወደዚህ አልመጣሁም። እሱ እዚህ አብሮኝ የማይመጣ ከሆነ ስኬታማ እንደማልሆን ነግሬዋለሁ። የሆነ ነገር ላይ ምን ያህል ጎበዝ የሆናችሁ ቢመስላችሁ የውድቀታችሁ አንደኛው ምክንያት የሚሆነው በራሴ ሁሉን ነገር አደርጋለሁ ብላችሁ ስታስቡ ነው። ያለ እሱ በዮሐንስ ወንጌል ምዕራፍ 15 ኢየሱስ ክርስቶስ እንዲህ ብሏል፣ ያለ እኔ ምንም ነገር ልታደርጉ አትችሉ። አሁን ይሄ ምንም ነገር ማድረግ አንችልም ማለት አይደለም፣ ነገር ግን ስኬታማ የሚሆን ማንኛውም ነገር ማድረግ አንችልም ማለት ነው። በእግዚአብሔር የማንተማመን ከሆነ ምንም አይነት ደስታና ሰላም የምናገኝበት ነገር መስራት አንችልም። በእግዚአብሔር በደንብ እንድትደገፉና እሱም በየቀኑ ከ5000 ጊዜ በላይ እንዲረዳችሁ እንድትጠይቁ ሀሳብ አቀርባለሁ። እግዚአብሔር እርዳኝ እርዳኝ በሉ። እግዚአብሔር እንዲረዳኝ ሳልጠይቀው መነጽሬን ራሱ አላደርግም። አሜን። ስለዚህ የሞት ስራ የምለው ጊዜያችሁን ያባክንባችኋል፣ ምክንያቱም በጣም ልትሰሩ ትችላላችሁ፣ ነገር ግን ስኬታማ አትሆኑ። ራሳችሁን ለመቀየር መሞከር የለባችሁም ብዬ ሳውራ ለእሱ የሚሆን ምሳሌ ልንገራችሁ። በዚህ ሳምንት እንደሰማችሁት አይነት ትምህርት እኔ ለመጀመሪያ ጊዜ ስሰማ፣ ለአንዳንዶቻችሁ ይህ በጣም አዲስ ነው እንዲህ ልትሉ ትችላላችሁ፣ እንደዚህ አይነት ትምህርት ሰምቼ አላውቅም፣ ወይም ይገርማል፣ ታውቃላችሁ፣ እኔ በጣም ብዙ ችግሮችን አለብኝ፣ ወደ ቤቴ ስመለስ ብዙ ስራዎች አለብኝ። የሆነ ነገር ሲነገራችሁ እየሰማችሁና እየጻፋችሁት ነው። ነገር ግን አሁን ወደ ቤታችሁ ሄዳችሁ ደግ ሰው ለመሆን ብቻ መሞከር የለባችሁም። ያንን ሁሉ ነገሮች በስጋዬ አድርጌዋለሁና ስኬታማ አልሆንኩም። ለመጀመሪያ ጊዜ የሄድኩበት ቤተ ክርስቲያን እንደዛ ማለቴ ትክክለኛውን የእግዚአብሔር ቃል የሚሰበክበት ቦታ ማለቴ ነው። የፓስተሩ ሚስ ከኔ በጣም ትለይ ነበር። እኔ መጽሐፍ ቅዱስ ትምህርት በቤተ ክርስቲያን ውስጥ እያስተማርኩ ነበርና የፓስተሩ ሚስት በጣም ጨዋ ናት፣ ቀጭን ናት፣ ቀይ ጸጉር አላት እና አይኗ ሰማያዊ ነው እና ለባሏ በጣም ታዛዥ ናትና እኔ ልክ እንደ አውሎ ንፋስ ነኝ። እኔ በጣም ጮክ ያለ ድምፅ አለኝና ማንም ሰው ምንም ነገር እንዲነግሩኝ አልፈልግም። እኔ በጣም ደፋር ነኝና እሷ በጣም አይናፋር ናት። ለመግባባ በጣም ከብዶን ነበር፣ ምክንያቱም ባላውቀውም ልንግባባ አልቻልንም። እና በመጨረሻ አንድ ላይ ተቀመጥንና ችግሩ ምን እንደሆነ ለማወቅ ስንሞክር እኔ እሷን ለመሆን እየሞከርኩ ነበር፣ እሷ ደግሞ እኔን። እኔ ጨዋ ለመሆን እየሞከርኩ ነበር። በእውነቱ ድምፄን ለማለሳለስ ሞክሬ ያለው እና ለስለስ ባለ ድምፅ አውርቻለሁ። የዋህ ለመሆን ሞክሬ ያለውና ልክ እንደ እሷ ቀስ ብዬ ተራምጃለሁ። ታውቃላችሁ፣ አንዳንድ ሰዎች ይመጡና ችግርሽ ምንድን ነው፣ ምን እያረግሽ ነው ብሎ ይጠይቁኛል። ታውቁ አይደል? እኔ እንደዛ ካደረግኩኝ የምመሳሰል መስሎኝ ነበር። ራሴን ስሆን አትወዱትም። እናንተ እንደሆነ የምትፈልጉትን ነገር ስሆን አትወዱትም። ምንም ነገር ብታደርጉ ሰዎችን ማስደሰት አትችሉም። ስለ ቃላቶች ኃይል የሰማሁትን መልእክት አስታውሳለሁና በቃኝ አልኩኝ። ለመጨረሻ ጊዜ የማደርገው ነገር ይህ ከሆነ ዝም እላለሁ። ስለዚህ ምንም ነገር አላወራም። ስጋችን ሁልጊዜ የሚፈልገው ጽንፎችን ነው። ከመጠን በላይ ያደርገዋል ወይም አያደርገው። ስለዚህ እኔ ብዙ አወራለሁ። አሁን ቃላቶች እንዴት ኃይለኛ እንደሆኑ የሚነግር መልእክት ስሰማ ከአሁን በኋላ ራሴን ችግር ውስጥ ላለማስገባት ምንም ነገር አላወራም አልኩኝ። እነዛን ቀኖች አስታውሳለሁ። እግዚአብሔር ስለ ምሕረት ስላስተማረኝ በጣም ደስ ብሎኛልና እኛን የሚቀይረን ብቸኛው ነገር ምሕረቱ ነው እና ትክክለኛውን ነገር ማድረግ የምትፈልጉ ከሆነ እግዚአብሔር ልባችሁን እንዲቀይራችሁ ስትጠይቁ ይቀይራችኋል። ከእግዚአብሔር ጋር ጊዜ ስታሳልፉና የእሱን ቃል ስታነቡ ይቀይራችኋል። የሆነ ነገር ልንገራችሁ፣ በቤተ ክርስቲያን የምትሰሙትን ነገሮች በሕይወታችሁ እንዲሰራ ከፈለጋችሁ ማድረግ ያለባችሁ እንዲሳካላችሁ የምትፈልጉት የሆነ ነገር ካለ ይህንን ነገር በሕይወቴ እፈልገዋለሁ። የተረጋጋው መሆን እፈልጋለሁ። ይቅር የሚል ሰው መሆን እፈልጋለሁ። በፍጥነት መናደድ የለብኝም ብላችሁ አስቡ። ንዴታችን እንደ ምሳሌ እንጠቀመው። ቤታችሁ ሄዳችሁ ላለመናደድ ከመሞከር የእግዚአብሔርን ቃል ማጥናትና መጀመር አለባችሁ። በንዴታችን ላይ አንድ ስብከት ብቻ ስለሰማችሁ ብቻ ቤታችሁ ስትሄዱ ችግሮቻችሁ በአስማት አይወገድም። ምክንያቱም ሰይጣን በጣም ይፈታተናችኋል። እናንተን ለመጉዳት በጣም ልዩ የሆነ ፈተና ይፈትናችኋል። ምን እንደሚፈጠር ታውቃላችሁ? በራሳችሁ ለማድረግ ከሞከራችሁ ትወድቃላችሁ። ከዛ ሰይጣን እንዲህ ይላችኋል፣ በቤተ ክርስቲያን ያሳለፋችሁ ጊዜ ምንም አልጠቀማችሁም። ሰይጣን ምንድን ነው? ይዋሻል። ማድረግ የሚያውቀው ያን ብቻ ነው። በውሸቱ ላይ እሱን መያዝ መማር አለብን። ስለዚህ ቤታችሁ ሂዱ እና እግዚአብሔር ሆይ በሕይወቴ ማደግ እፈልጋለሁ፣ እርዳታን እፈልጋለሁ በሉት። እርዳታን እፈልጋለሁ፣ ይህንን ነገር ብቻዬን ማድረግ አልችልም። ከልቤ መቀየር እፈልጋለሁ፣ ነገር ግን ያላንተ ብቻዬን ማድረግ አልችልም። እስካሸንፍ ድረስ አንተን እከተላለሁ። ስለዚህ በመጽሐፍ ቅዱሱ ስለ ንዴት የሚያወሩ 6-7-8 ጥቅሶች አሉ። እዩዋቸው፣ አጥኗቸው። በደንብ እስክታስታውሷቸው ድረስ ተመልከቷቸው። ስለሆነ ነገር ከእግዚአብሔር ጋር ጊዜ ስታሳልፉ ሁልጊዜ ለሰዎች የእግዚአብሔር ቃል መድኃኒት ነው እላቸዋለሁ። ጭንቅላታችሁን ካመማችሁ ጭንቅላታችሁ ላይ ባንዴጅ አታደርጉም። ንዴት ካለባችሁ ስለ ብልጽግና ማጥናት ምንም አይጠቅማችሁም። ለተለያዩ ችግሮች የሚያስፈልጉ ጽሑፎችን ብቻ አንብቡ። ለነፍሳችሁ መድኃኒት እንደ መውሰድ ነው። እናንተ መገንዘብ ያለባችሁ በጣም መፍጠን የለባችሁም። ምክንያቱም በመጽሐፍ ቅዱስ በሁለተኛ ቆሮንቶስ 3:18 የእግዚአብሔርን ቃል ስንመለከት ማየት የሚገባንን ነገር እናያለንና ማንነታችን እናያለን። እግዚአብሔር ክብር በክብር አድርጎ ይቀይረናል። ይህም ማለት ቀስ በቀስ ነው። እሱም የሚሆነው በእኛ ብርታትና በእኛ ኃይል ሳይሆን በእግዚአብሔር መንፈስ ነው። እግዚአብሔር ይቀይረናል፣ ምክንያቱም ልባችን ያያል እና በትክክለኛው መንገድ እንሄዳለን። አሁን የምነግራችሁ እዚህ 50 ሰዎች ቢኖሩ ሁሉም ሰዎች በሕይወታቸው የተለያየ የመንፈስ እድገት ላይ ይሆናሉ። ነገር ግን ኢየሱስ ክርስቶስ ሲመጣ የሁሉም ሰዎች መንፈስ ይሞላል። መሆን የሚገባንን ነገር እንሆናለን። የግድ መድረስ አይገባችሁም። በመንገድ ላይ ብቻ መሆን ይጠበቅባችኋል። አሜን። እግዚአብሔር በሕይወታችን የሚያደርገውን ነገር ብቻ ለማድረግ ስንሞክር ጊዜያችን እናባክናለን። እሱን እናምነዋለን፣ እሱ ይለውጠናልና ፍሬያማ ያደርገናል። የእሱ ጥንካሬና ሰላም የእኛ ሲሆን በሕይወታችን ጉዞ እንደሰታለን።
ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው።